ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
የጦር ወንጀል ውስጥ የሚወርቁ ጥሰቶች ተፈጽመዋል።
አቶ ፍስሐ ተክሌ ናቸው የሰማችኋቸው። የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ማሊ ውስጥ በመንግስት ወታደሮችና በተጠርጣሪ ሩሲያውያን ቅጥር ወታደሮች እጅ በመቶዎች የሚቆጠሩ ሰላማዊ ሰዎች ተገድለዋል፣ በደልም ተፈጽመዋል ይላል። በነጻ ክልል ምርመራ እንዲከፈት ተጠይቋል። የዚህም ዝርዝር ደርሶናል። ሌሎች በወቅታዊ ጉዳዮች ላይ ያተኮሩ ቅንብሮችና ዘገባዎችን ጨምሮ በምሽቱ ዝግጅታችን ይቀርባሉ። ረቡዕ መጋቢት 28 2014 ዓ.ም። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ብርሃን ኃይሉ ናት። የቴክኒክ አቀናባሪያችን ጋር ኦድሬስ ሪገስ ለስርጭት ምህንድስናው ተሰይመዋል። የዌብና ማህበራዊ መገናኛ ቅንብሮች አሰናጃችን አባየሁ ገበያው ናት። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ። ሲሆን ግርማ የዕለቱ ዋና አዘጋጅ ናት። ደረጀ ደስታ ነው የሰዓቱን ዜና የሚያሰማን። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችን ዘልቃለን። አሁን የሰዓቱን የዓለም ዜናዎች።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የሶማሊያ ደህንነት ተቋም አልሸባብ ፕሬዚደንት መሐመድ አብደላ መሐመድና ጠቅላይ ሚኒስትር መሐመድ ሁሴን ሮብሌን ለመግደል አቅዷል ሲል ትናንት ማክሰኞ ባወጣው መግለጫ አስታውቋል። የአገሪቱ ብሔራዊ የደህንነትና ጸጥታ ተቋም ትናንት ባወጣው የትዊት መልእክት የግድያውን ሴራ በበላይነት የሚያቀነባብረው መሐመድ ማሂር መሆኑን ገልጿል። ተቋሙ ስለ እቅዱ ዝርዝር መግለጫ ያልሰጠ ሲሆን ለባለስልጣናቱ ግን መረጃውን መስጠቱን አስታውቋል ሲል የቪኦኤ የሶማሊኛ ክፍል ዘጋቢ መሐመድ ሼክ ኑር ከመቋዲሾ የላከው ዘገባ አመልክቷል። የዩናይትድ ስቴትስ ባለስልጣናት ሩሲያ በዩክሬን ላይ የምታደርገውን ወረራ እስከቀጠለችበት ድረስ በርካታ የአፍሪካ አገሮች ከፍተኛ የምግብ እጥረትና የዋጋ ውድነት የሚባባስ መሆኑን አስታወቁ። አፍሪካ አብዛኛውን ስንዴና የምግብ ዘይት ከዩክሬን የምታገኝ መሆኑን አመልክተዋል። ሮም በሚገኘው የተባበሩት መንግስታት ተቋም የዩናይትድ ስቴትስ ተወካይ የሆኑት ሲድኒ መኬን የዓለም ትልቋ የዳቦ ቅርጫት በሆነችው ዩክሬን ህዝብና መሬት ላይ የተቃጣው የሩሲያ ወረራ በመላው ዓለም የረሃብ አደጋ ሊደቅን ይችላል ሲሉ ተናግረዋል።
The Food and Agriculture Organization estimates that as many as 13 million more people worldwide.
የምግብና የእርሻ ድርጅት እንዳስታወቀው በሩሲያው የዩክሬን ወረራ የተነሳ በመላው ዓለም እስከ 13 ሚሊዮን የሚደርሱ ሰዎች ወደ ምግብ እጥረት ችግር ሊገፉ ይችላሉ። ይህ ማለት የፑቲን ጦርነት ከተራቡት ላይ ወስደን ረሃቡ እጅግ የጠናባቸውን እንድንመግብ የሚያስገድደን ነው። ሩሲያ የጭካኔ ጦርነቷን እስከቀጠለችበት ድረስ ንጹሃን ሰዎች ዋጋ መክፈላቸው አይቀርም።
ዩክሬን በዓመት 40% የሚሆነውን በቆሎና ስንዴ ወደ አፍሪካ ትልካለች። የዓለም የምግብ ፕሮግራም ኢትዮጵያና ናይጄሪያን ጨምሮ 80 አገሮች ውስጥ የሚገኙ 138 ሚሊዮን ሰዎች የሚመገቡበትን እነዚህን ሰብሎች የሚያገኘው ከአውሮፓ አገሮች መሆኑ ተገልጿል። ዓለም አቀፉ ቀይ መስቀል ኮሚቴ 346 ሚሊዮን በላይ አፍሪካውያን የምግብ እጥረት የሚገጥማቸው ሲሆን በየቀኑ መመገብ ያቆማሉ ብሏል። ዩኒሴፍም ባወጣው መግለጫ በሚቀጥሉት 3 ወራት ውስጥ በአፍሪካ 11 ሚሊዮን ሰዎች ወደ ረሃብተኝነት እንደሚገፉ አስታውቋል። ያልተቋረጠ ድርቅ፣ የዝናብ እጥረትና በአንዳንድ የአፍሪካ ሀገሮች ያሉት ግጭቶች የአፍሪካን የምግብ ችግር እንደሚያባብሱም ተመልክተዋል። ዩናይትድ ስቴትስ ለዩክሬን የ100 ሚሊዮን ዶላር ወታደራዊ እርዳታ እንደምትሰጥ ስትገልጽ በሩሲያ ላይ ተጨማሪ ማዕቀቦችን በዛሬው ዕለት ይፋ እንደምታደርግ አስታውቃለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በብራስልስ የኔቶ አባል አገራት የውጭ ጉዳይ ሚኒስትሮች ስብሰባ ላይ ለመገኘት ብራስልስ ገብተዋል። ጽዮን ግርማ ዝርዝሩን ታሰማናለች።
ለሁለት ቀናት የሚቆየው የብራስልሱ የኔቶ የውጭ ጉዳይ ሚኒስትሮች ስብሰባ በዩክሬን ግጭት ላይ የሚመክር መሆኑም ተነግሯል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ብራስልስ ከመድረሳቸው በፊት ትላንት ምሽት ባወጡት መግለጫ የሩሲያ ኃይሎች በቡቻና በመላ ዩክሬን የፈጸሙት ዘግናኝ ጥቃት ዓለምን ያስደነገጠ ነው ብለዋል። ብሊንከን አያይዘውም ዩናይትድ ስቴትስና አጋሮቿ የዩክሬን የግዛት አንድነትና ሉዓላዊነት እንዲጠበቅ ድጋፋቸውን በመስጠት ከጎናቸው በጽናት ይቆማሉ ብለዋል። በሌላ በኩል ዩናይትድ ስቴትስ ዩክሬን የሩሲያን ጥቃት ለመከላከል የሚያስፈልጋትና እስካሁንም ውጤታማ በሆነ መንገድ ሲከላከሉበት የቆዩትን ተጨማሪ የጦር መከላከያ መሳሪያዎችን በመስጠት እንደምትቀጥል የመከላከያ ሚኒስትሯ ቃል አቀባይ ጆን ከርቢ ተናግረዋል። የኔቶ ዋና ጸሐፊ የንስ ሽቶልተንበርግም የኔቶ አባላት ለዩክሬን ተጨማሪ ድጋፍ ለመስጠት ቁርጠኛ መሆናቸውን ከኢንተርኔትና የኮምፒውተር ስርዓት ደህንነት ድጋፍ ሌላ ሰብአዊና የገንዘብ እርዳታም እንደሚሰጡ ዋና ጸሐፊው ጨምረው ገልጸዋል። አያይዘውም ለሩሲያ ወረራና ጣልቃ ገብነት ተጋላጭ ሊሆኑ ለሚችሉ ጆርጂያና ቦስኒያ ሄርዞጎቪና ለመሳሰሉ ሌሎች የኔቶ አባል አገሮችም ተጨማሪ እርዳታ ለማድረግ ሊወሰን እንደሚችል ማመልክተዋል። የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ ለኔቶ የሚኒስትሮች ስብሰባ ነገ ሐሙስ ንግግር እንደሚያደርጉ ተገልጿል። ሩሲያ ሰብአዊ ቀውሱ እጅግ በከፋባት ማሪዮፖል ከተማ ላይ ተጨማሪ የአየር ድብደባዎችን እያካሄደች መሆኗን ከተማይቱ ውስጥ መውጫ አጥተው የነበሩ 160 ሺህ ነዋሪዎች መብራት፣ መገናኛ፣ መድኃኒት፣ ሙቀትና ውሃ እንደሌላቸው የብሪታንያ የውጭ ጉዳይ ሚኒስትር ዛሬ አስታውቋል። ዩናይትድ ስቴትስና ምዕራባውያን አጋሮቿ በሩሲያ የገንዘብ ተቋማትና በባለስልጣናቷ ላይ ተጨማሪ ማዕቀቦችን መጣላቸውንም ዛሬ አስታውቀዋል። የዋይት ሃውስ ቃል አቀባይ ጄን ሳኪ
ይህ ማዕቀብ በሩሲያ በሚደረጉ አዳዲስ የመዋለ ንዋዮች ላይ እገዳ የሚጥል፣ ሩሲያ ውስጥ ባሉ የፋይናንስና የመንግስት ተቋማት ላይ እንዲሁም ባለስልጣናትና ቤተሰቦቻቸው ላይ የሚጣሉ ተጨማሪ ማዕቀቦችን የሚያካትት ነው።
ዛሬ ይፋ የተደረገው ማዕቀብ የፕሬዝዳንት ፑቲንና የአዋቂ ልጆቻቸውን ንብረት የሚያካትት መሆኑን ተገልጿል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የባይደን አስተዳደር የኮቪድ-19 ቫይረስ በረጅም ጊዜ የሚያስከትለውን የጤንነት ቀውስ ለመከላከል አዲስ ብሔራዊ እቅድ እንዲወጣ ትናንት ማክሰኞ አዲስ ትዕዛዝ አውጥቷል። ከነዚህ ውስጥ የድካም ምልክት፣ ጭንቅላትን የሚዳርግ ጭጋግ፣ ህመምና የትንፋሽ ማጠርን የመሳሰሉ የጤና እክሎችን የሚያካትት መሆኑ ተመልክቷል። በዩናይትድ ስቴትስ የጤናና የሰብአዊ አገልግሎት ሚኒስቴር በአዲሱ እቅድ መሰረት የጤና እንክብካቤና የአካል ጉዳት አገልግሎት በኮቪድ-19 ለተጠቁ ሰዎች እንደሚሰጥ አስታውቋል። የጤናና ሰብአዊ አገልግሎት ሚኒስትር ዘቪየር ቢሴራ እንዲህ ብለዋል።
At the President's direction, the Department of Health and Human Services will be leading a government-wide
ፕሬዚደንቱ በሰጡት መመሪያ የጤናና ሰብአዊ አገልግሎት ሚኒስቴር በመንግስት የሚካሄደውን መጠነ ሰፊ የኮቪድ-19 ምላሽ ይመራል። በዚህም በሶስት ዋና ዋና ግቦች ላይ ያተኩራል። እንክብካቤን ማሻሻል፣ ኮቪድ የረጅም ጊዜ እክል ለፈጠረባቸው ሰዎች የሚሰጥ አገልግሎት፣ ትምህርትና ተደራሽነትን በግሉ ዘርፍና በሕክምናው ማህበረሰብ ማስፋት፣ እንዲሁም ሁለቱንም ግቦች ለማሳካት ምርምሮችን ማካሄድ ናቸው። በርግጥ ይህንን ስናደርግ ኮቪድ-19ን የበለጠ ለመረዳት ከአካዳሚው፣ ከኢንዱስትሪው፣ በክፍለ ግዛትና በፌዴራል ደረጃ ካሉ አጋሮቻችን ጋር እንሰራለን። በእነዚህ ሁሉ ነገሮች ኮቪድ-19 በረጅም ጊዜ ውስጥ በጣም የሚጎዳው የትኛው ህብረተሰባችንን ክፍል እንደሆነ በማየት አስፈላጊውን እርዳታ ማግኘታቸውን እናረጋግጣለን።
ዋይት ሃውስ የጤናና ሰብአዊ አገልግሎቱን ለመርዳት ጥናቱ በብሔራዊ የጤና ተቋም ምርምር የሚታገዝበትና በሁሉም የመንግስት ተቋማት ተግባራዊ የሚደረግበት መንገድ እየተሰራ መሆኑን አስታውቋል። አደገኛ የሆነው ዝናብ በበርካታ የዩናይትድ ስቴትስ ክፍለ ግዛቶች ውስጥ ባደረሰው አደጋ 2 ሰዎች መሞታቸው ተነገረ። አደጋው የደረሰው በጆርጂያና በደቡባዊ ምዕራብ ቴክሳስ ውስጥ ሲሆን ከትናንት በስቲያ ከባድ ነፋስና በረዶ ቀላቅሎ በደቡብ ክፍለ ግዛቶች በጣለው ከባድ ዝናብ ሳቢያ መሆኑም ተገልጿል። ምንም እንኳን የደረሰባቸው አደጋ ባይኖርም በሚሲሲፒ፣ አላባማ፣ ጆርጂያና ደቡብ ካሮላይና አደገኛ ዝናብ ሊጥል እንደሚችል ብሔራዊ የአየር ጠባይ አገልግሎት ማስታወቁ ተመልክቷል። የሮማው ካቶሊክ ቤተክርስቲያን ሊቀ ጳጳስ አቡነ ፍራንሲስ የቡቻው እልቂት ብለው የጠሩትን የዩክሬኑን የሩሲያ ድርጊት አወገዙ። አቡኑ ውግዘታቸውን ያሰሙት ዓለም አቀፍ ቁጣን መቀስቀሱ የተነገረለትና ከቀናት በፊት በዩክሬን ጎዳናዎች ላይ የታዩትን አስክሬኖች የጅምላ መቃብሮች አስመልክቶ ነው። በቫቲካን በየሳምንቱ ለአድማጮቻቸው በሚያሰሙት ንግግር ዛሬ እንደተናገሩት ከዩክሬን የሚመጣው ዜና ከእፎይታና መልካም ዜና ይልቅ አዳዲስ ግፎችን አምጥቷል ብለዋል። ጳጳሱ በንግግራቸው ይህን ጦርነት አቁሙ፣ መሳሪያዎች ዝም ይበሉ፣ ሞትና ውድመት መዝራት ተው ብለዋል። ሩሲያ ምንም አይነት የጦር ወንጀል አለመፈጸሟን ገልጻ ዩክሬንን ትዕይንቶችን ትፈበርካለች ስትል ከሳለች። የቀድሞ የዩናይትድ ስቴትስ ፕሬዝደንት የመጀመሪያ ሴት ልጅ ኢቫንካ ትራምፕና ከፍተኛ ረዳታቸው በትናንትናው ዕለት የምስክርነት ቃላቸውን ለመስጠት በተወካዮች ምክር ቤት መርማሪ ኮሚቴዎች ፊት መቅረባቸው ተነገረ። እንደ አውሮፓ አቆጣጠር ጥር 6 2021 በዩናይትድ ስቴትስ ምክር ቤት ህንጻ ላይ የተፈጸመውን ያመስ ጥቃት በሚመረምረው የምክር ቤቱ ኮሚቴ ፊት የቀረቡት ኢቫንካ ቃላቸውን የሰጡት በርቀት ሆነው ካሉበት መሆኑ ተመልክቷል። ኢቫንካ የቀረቡት ባለቤታቸው ጃሬድ ኩሽነርና ሌላ አንድ ከፍተኛ የዋይት ሃውስ አማካሪ በኮሚቴው ፊት ከቀረቡ አንድ ቀን በኋላ መሆኑ ተገልጿል። ህጋውጮቹ ኢቫንካ በአመጽ ወቅት ስለነበራቸው ድርሻ ጠይቀዋቸዋል። አባታቸው ትራምፕ ምክትል ፕሬዝደንት ማይክ ፔንስ ምክር ቤቱ በመርጫው የባይደንን አሸናፊነት እንዳያረጋግጥ እንዲያግዱላቸው ስለቀረቡት ጥያቄም ኢቫንካ እንዲያስረዱ መጠየቃቸው ተመልክቷል። ትራምፕ በወቅቱ አመጸኞችን እንዲያስቆሙ በርካታ ልመናዎች የደረሷቸው ሲሆን ከነዚህ ውስጥ ቢያንስ ሁለቱ ከልጃቸው ኢቫንካ ትራምፕ የቀረቡ መሆናቸውም ተጠቅሷል። ከአመጹ ጋር በተያያዘ እስካሁን ከ200 ሰዎች በላይ ጥፋተኛ ተብለዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ምስልና ድምፅ አቀናባሪያችን ቻርልስተን ማክ ነው። በራዲዮ ቴሌቪዥን ዝግጅታችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። ወደ ዕለቱ አቢይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚሰሙት ድምጾች አንዱን እናሰማችሁ።
መንግስት ሰራተኛ ሆኖ መጥቶ ልብስ ራሱ ከገዛው ስንት ጊዜ ነው? ሸሚዜ በቃ ተቆራርጧል ብሎ ሸሚዝ ጠይቃል።
ኒቹዋንና ቤተሰቧን አስተባብራ ከ2800 በላይ አቅመ ደካሞችን በቋሚነት የሚመግበውን ባቡል ኸየር የተባለ ድርጅት የመሰረቱት ወይዘሮ ሃናን መሐመድ ናቸው። ሙሉ ቃለ ምልልሱ በሴቶችና ቤተሰብ ፕሮግራም በሁለተኛው አጋማሽ ይቀርባል። አድማጮቻችን በቀጥታ ወደ ዕለቱ አብይ ርዕስ የአማራ ክልል የጸጥታ ኃይሎችና ባለስልጣናት በምዕራብ ትግራይ ዞን በትግራይ ተወላጆች ላይ ከህዳር ወር 2013 ዓመተ ምህረት አንስቶ ሰፊ ጥቃት ፈጽመዋል ሲሉ ዓለም አቀፉ የሰብአዊ መብት ተሟጋቾች ድርጅቶች Human Rights Watch እና Amnesty International በዛሬው ዕለት ባወጡት ሰፊ የጋራ ሪፖርት አመለከቱ። በመቶና በሺዎች የሚቆጠሩ የትግራይ ተወላጆች በደረሰባቸው ዛቻ፣ ግድያ፣ ጾታዊ ጥቃት እንዲሁም የደቦ እስር ሳቢያ ከቤታቸው ለመፈናቀል መዳረግ ጭምር ተገደዋል ያለውን ሪፖርት ንጹሃን ዜጎችን ለመጠበቅ በአፍሪካ ህብረት የሚመራ የሰላም አስከባሪ ኃይል በቦታው ላይ እንዲሰማራ ይላል። ዝርዝሩን ስምኝሽ የቆየ እንደሚከተለው ታቀርባለች።
ከዚህ ምድር እናጠፋቸዋለን። በኢትዮጵያ ምዕራብ ትግራይ ዞን በሰባዊነት ላይ የተፈጸመ ወንጀልና ዘር ማጽዳት በሚል ርዕስ ዛሬ ዓለም አቀፍ የሰባዊ መብት ተሟጋቾቹ Human Rights Watch እና Amnesty International ባወጡት 240 ገጽ የጋራ ሪፖርት በምዕራብ ትግራይ አዲስ የተሾሙ ባለስልጣናትና የአጎራባቹ አማራ ክልል የጸጥታ ኃይሎች በትግራይ ተወላጆች ላይ ሰፊና ስልታዊ ጥቃት በማድረስ በመቶና በሺዎች የሚቆጠሩ ንጹሃን ዜጎች ከመኖሪያቸው እንዲፈናቀሉ ማድረጋቸውን አስታውቋል። በምዕራብ ትግራይ የሚገኙ ባለስልጣናት የሰባዊ መብት ርዳታ፣ የመንቀሳቀስ መብት፣ በትግርኛ ቋንቋ መናገርንና የማረስ መብትን መከልከላቸውን የሚገልጸው ሪፖርት የአማራ የጸጥታ አካላትና በአንዳንድ የምዕራብ ትግራይ አካባቢዎች ደግሞ የኤርትራ ኃይሎች እህል፣ ከብቶችና መሳሪያዎችን በመዝረፍ የትግራይ ተወላጆችን ማሰቃየታቸውን አብራርቷል። የኤርትራ መንግስት በጉዳዩ ላይ እስካሁን ምንም ምላሽ አልሰጠም። የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰባዊ መብቶች ጉዳይ አጥኚ የሆኑት አቶ ፍስሐ ተክሌ በመርመሪያ ያገኙቸውን መረጃዎች እንዲህ ያብራራሉ።
ከመጀመሪያ ጀምሮ እንግዲህ ጦርነቱ በሚካሄድበት ጊዜ አካባቢውን ለመያዝ የፌዴራል ከላካይ ሰራዊት ከአማራ ልዩ ኃይልና ሚሊሻ የአማራ ልዩ ሚሊሻ አንዳንዴም ፋኖ የሚባሉት ማለት ነው ከእነሱ ጋር ቦታውን ለመያዝ በሚዋጉበት ጊዜ በአካባቢው ላይ በሰላማዊ ዜጎችና ተቋማት ላይ የከባድ መሳሪያ ድብደባ ተካሂዷል። ሁመራ መጥቀስ ይቻላል። ዳንሻ ዲቪዥን የሚባሉት አካባቢዎች መጥቀስ ይቻላል። በዛ ምክንያት የጦር ወንጀል ውስጥ የሚወርቁ ጥሰቶች ተፈጽመዋል። በዚሁ ጊዜም ደግሞ እንደዚሁ የህወሓት ደጋፊ ናቸው ተብሎ የሚታመኑ ታዋቂ ሰዎች እንደዚሁ ለአግባብ ሲገደሉ እንደነበር መረጃዎች አግኝተናል። ይህ እንግዲህ በተለይ ሁመራ አካባቢ ማይካራም ከመጀመሪያው ጥቃት በኋላ ሌሎች አካባቢዎች ዲቪዥን እንደዚህ እና ዳሽ አካባቢ ሰዎች ፕሮሚነንት ወይም ደግሞ ታዋቂ የሆኑ ሰዎች እንደዚሁ ለቀድሞ ሚሊሻ የነበሩ ሰዎች ከቤታቸው እየተፈለጉ ተይዘው ሲገደሉ እንደነበር ማስረጃ አይተናል።
የሰብአዊ መብት ተሟጋቾቹ ያናገሯት በአከር በተባለ ከተማ ትኖር የነበረች የትግራይ ተወላጅ ሴት ፋኖ ስትል የገለጸችው ኢመደበኛ የአማራ ሚሊሻ አባላት አደረሱብኝ ያለችውን ማስፈራሪያ ስትገልጽ እንገድላቸዋለን፣ ከዚህ አካባቢ ውጡ የሚል የትግራይ ተወላጆች በ24 ሰዓታት ወይም በ72 ሰዓታት ውስጥ ለቀው ካልወጡ እንደሚገደሉ የሚገልጽ በራሪ ወረቀት በየምሽቱ ይበተን እንደነበር ገልጻለች። በሱዳን ስደት ላይ የሚገኙ የትግራይ ተወላጆችንና በትግራይና በአማራ ክልል የሚኖሩ ተጎጂዎችን እንዲሁም የአይን እማኞችን ጨምሮ ከ400 በላይ ሰዎችን ማናገራቸውን የሚጠቅሱት የሂውማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር ላቲሻ ባደር በበኩላቸው ጥናቱ ከአንድ ዓመት በላይ በሆነ ጊዜ ውስጥ በተለያየ ጊዜ የተካሄዱ የመብት ጥሰቶችን እንዳካተተ ለአሜሪካ ድምጽ ተናግረዋል።
The first phase involving the federal government forces alongside
የመጀመሪያው ምዕራፍ የፌደራል መንግስት ኃይሎች ከአማራ ክልል ሰራዊትና ሚሊሻ ጋር በመሆን ወደ ምዕራብ ትግራይ ሲገቡ የተፈጸመው የጦር ወንጀል ነው። ከዛ በሳምንታት ጊዜ ውስጥ የአማራ ክልል ኃይሎች አካባቢውን ተቆጣጥረው አድላዊ እርምጃዎችን መውሰድ ጀመሩ። የትግራይ ተወላጆችን በጅምላ ማሰርና ጾታዊ ጥቃት ነበር። ከዛም ከታሳሰር ጀምሮ ግን እኛ ዘር ማጽዳት ስንል የተቀሰነው የትግራይ ተወላጆች በጉልበት ከክልሉ እንዲባረሩ የሚያደርግ አዲስ ዘመቻ ተጀመረ።
የዛሬው ሪፖርት ጥቅምት 30 2013 ዓ.ም በማይካድራ ከተማ የትግራይ ሚሊሻዎችና ኗሪዎች በአማራ ተወላጆች ላይ አካሂደውታል ያለውን የመጀመሪያ ከፍተኛ ጭፍጨፋ የጦር ወንጀል መፈጸማቸውን ያስታወሰ ሲሆን ከዛ በኋላ ባሉት ጊዜያት የአማራ ተወላጆች በቀል መፈጸማቸውን አቶ ፍሳህ ገልጸዋል።
ያው ማይካራ ለየት ያለ ሁኔታ ያለበት ቦታ ነበር። ከዚህ በፊት ማይካራ ላይ በ2019 እና 2018 በአካባቢው ላይ በተለይ በትግራይ እና በወልቃይት ነዋሪዎች መካከል በመሬትም ሆነ ከዚሁ ከቦርደር ጋር በተገናኘ ብዙ ቴንሽን እና ውጥረት የነበረበት አካባቢ ነበር። ከዛ ቤትም እነዚህ ቦሌ ሰፈር፣ ወልቃይት ሰፈር፣ ሳምሬ የሚባሉት አካባቢዎች ላይ የተወሰኑ ትንንሽ ግጭቶች ይካሄዱበት የነበረ ነው። ጦርነቱ ተፈጥሮ ፌዴራል መከላከያ ኃይልና የአማራ ሰራዊት እየተጠጋ መሆኑን በሚሰማበት ጊዜ ያ ቴንሽን ነው ወደ እርስ በርስ የሄደው እና መጀመሪያ ላይ የትግራይ ተወላጆቹ የሆኑት ናቸው የአማራ ተወላጆቹ ከመንገድም ላይ ከየቤትም እየሄዱ ጥቃት የፈጸሙባቸው። በኋላ ወደ ማታ ላይ ግን የአማራ ተወላጆች እንደገና ኦርጋናይዝ አድርገው ወይም ተደራጅተው የተወሰኑ የትግራይ ተወላጆችን በተለይ አንድ የማይካራ አካባቢ ላይ ሰዎች እንደገደሉ ነው መረጃ ያለን እና ያ ደግሞ በሚቀጥሉት ቀናትም ደግሞ ያው በተለይ ከተቆጣጠሩት በኋላ የፌዴራል እና የአማራ ሚሊሻዎች ከተቆጣጠሩት በኋላ እንግዲህ ያ ደግሞ እንደገና ቀጥሏል።
የምዕራብ ትግራይ አካባቢ ከ1984 ዓ.ም ወዲህ ድንበርና ማንነትን መሰረት ያደረጉ ግጭቶች ሲካሄዱበት መቆየቱን የዛሬው ሪፖርት ጠቅሷል። አቶ ፍሳም በሁለቱ ማህበረሰቦች መካከል የነበረው ግጭት ሳይፈታ መቆየቱ ለዛሬው ችግር እንደመነሻ ሊታይ ይችላል ይላሉ።
ይሄ አካባቢ እንግዲህ ከ83 በኢትዮጵያ አቆጣጠር ጀምሮ የአድሚኒስትሬቲቭ ቦርደር ወይም የአስተዳደር ድንበሮች ከተቀየሩ በኋላ ብዙ ችግር የነበረበት ውጥረት ያለበት እንደነበረ እናውቃለን። ይሄ አካባቢ ለአማራ ነው የሚገባው፣ እኛ ወልቃይቶች ነን፣ እኛ አማራዎች ነን የሚሉ ሰዎች ብዙ ነበሩ። ግጭትም ነበረበት። በተለይ በኋላ ላይ ወደ 2015-16 በፈረንጆቹ አቆጣጠር ላይ ደግሞ ይህን ጥያቄ ሲያነሱ የነበሩ ሰዎች እስከ ጎንደር ድረስ መጥተው እየታሰሩ ነበረ። ለረጅም ጊዜ በቴሮሪዝም ራሱ ተከሰው ለረጅም ጊዜ ቆይተዋል። የቆየ ጉዳይ ነው። ምናልባት እንደ ዋነኛ ምክንያትም ሊታይ የሚችለው ነገር የነበረው ጥያቄ በአግባቡ ምላሽ ስላላገኘ እና ሞር በሁለቱ ህብረተሰብ ክፍሎች መካከል ጥላቻን እየፈጠረ ስለሄደ አንድ እንደ አንድ መሰረታዊ ነገር ሊታይ ይችላል። ስለ ምዕራብ ስናወራ
የሰባዊ መብት ተቋማቱ ባሰባሰቧቸው የመብት ጥሰት መረጃዎች ዙሪያ የኢትዮጵያ መንግስት እንዲሁም የአማራና የትግራይ ክልል አመራሮች መልስ እንዲሰጡበት ጥያቄ ቀርቦ እንደነበር የገለጹት አቶ ፍስሐ ምላሽ ያገኙት ግን ከአማራ ክልል ብቻ መሆኑን ያብራራሉ።
የአማራ ክልል የሰጠን መልስ ላይ ደግሞ የቀረብናቸው መረጃዎች ምላሽ በሚሰጥ በኩል ሳይሆን በደፈናው ይሄ ነገር አይፈጸምም፣ የአማራ ክልል የሰባዊ መብት አክባሪ ክልል ነው፣ ስለዚህ ዘይነት ነገሮችን ሰዎችን በዘራቸው ምክንያት አናባረርም፣ እንደዚህ ነገር የለም ነው ብለው ያሉት። ሌላው ማይካራ ላይ ደግሞ እንደዚህ የሚያልሰው የትግራይ ሰዎች ወደ 1600 ሰዎች ተገለውብናል እንደዚህ የሚል አይነት ምላሽ ነው እንጂ ቀጥታ ያገኘናቸውን ማስረጃዎች በቀጥታ የሚያስተባብል ምላሽ አላገኘንም።
በሌላ በኩል ዛሬ ይፋ በተደረገው ሪፖርት ተፈጸሙ ተብለው የተገለጹ ወንጀሎች እውነታውን የማያንጸባርቁ ለአንድ ወገን ያደሉ ወንጀል ፈጽመው በሱዳን የተሸሸጉ የህወሓት ሰዎችን በመረጃ ምንጭነት የተጠቀመና ሚዛናዊነት የጎደለው ነው ሲሉ በጎንደር ዩኒቨርሲቲ መምህርና ተመራማሪ የሆኑት መምህር ጌታ አስራደው ተችተዋል። መምህር ጌታ አስራደው በጎንደር ዩኒቨርሲቲ መምህርና ተመራማሪ ሲሆኑ ከአንድ አመት ከሶስት ወር በላይ ደግሞ የአማራና የትግራይ ክልሎች የይገባኛል ጥያቄ የሚያነሱበት ወልቃይት ጠገዴና ጠለምት አካባቢ የጎንደር ዩኒቨርሲቲ ባደራጀው የምሁራን የጥናት ቡድን መሪ ናቸው። ከቀናት በፊት ዩኒቨርሲቲው ይህንን አካባቢ በተመለከተ ሪፖርት ያወጣ ሲሆን ከአማራ ክልል ምላሽ ለማግኘት ያደረግነው ጥረት ባለመሳካቱ አቶ ጌታ አስተያየት እንዲሰጡን ጠይቀናቸዋል።
እኔ አምነስቲ ኢንተርናሽናል ትልቅ ተቋም ነው፣ ዓለም አቀፍ ተቋም ነው። ከአንድ የዓለም አቀፍና አንድ ትልቅ የሆነ ተቋም እንደዚህ አይነት ሪፖርት ይወጣል ብዬ አልጠብቅም። እውነት ለመናገር የጥናት ሪፖርቱ በጣም በብዙ መሰረታዊ በሆኑ ጉዳዮች ላይ ተጨባጭነት የሌለው፣ ወገንተኝነትን በግልጽ የሚያሳይ፣ በትክክለኛ መረጃ ያልተሰበሰበበት መሆኑን በግልጽ ያስቀምጣል።
የሰብአዊ መብት ተቋማቱ ያወጡት ሪፖርት በማጠቃለያው በምዕራብ ትግራይ የሚኖሩ ንጹህ ዜጎችን ለመጠበቅ በአካባቢው ያሉ ሚሊሻዎች ትጥቅ እንዲፈቱና በአፍሪካ ህብረት የሚመራ የሰላም አስከባሪ ኃይል በቦታው እንዲሰማራ መጠየቃቸውን ላቲሻ ይገልጻሉ።
There is an urgent protection need for that community there.
በዛ የሚገኘው ማህበረሰብ ጥበቃ እንዲደረግለት ያስፈልጋል። በዚያ ዙሪያ የሚደረግ ማንኛውንም ድርድርም በአፍሪካ ህብረት የሚመራና ለንጹሃን ዜጎች ጥበቃ የሚያደርግ ሰብአዊ መብትን የማስከበር ኃላፊነት ያለው ዓለም አቀፍ የሰላም አስከባሪ ኃይል እንዲሰማራ እንዲፈቅድም ጥሪ እናቀርባለን። ይሄ በአካባቢው የቀሩ የትግራይ ማህበረሰብ፣ የአማራ ማህበረሰብ፣ ወልቃይትና ሌሎች በቦታው የሚኖሩ ማህበረሰቦች ጥበቃ እንዲደረግላቸውና በግዳጅ ከመኖሪያቸው እንዲባረሩ የተደረጉ ሰዎች ደህንነታቸው ተጠብቆ እንዲመለሱ ይረዳል።
ሂዩማን ራይትስ ዋች እና አምነስቲ ኢንተርናሽናል ዛሬ ያወጡትን ሪፖርት ተከትሎ የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ የኮሚሽኑ ምክትል ዋና ኮሚሽነር ራኬብ መለሰ በዚህ ሪፖርት ላይ የተጠቀሱት በማይካድራ የትግራይ ሚሊሻና ፖሊስ ሳምሪ ተብሎ ከሚጠራ ቡድን ጋር በአማራ ተወላጆች ላይ የፈጸሙት ግድያዎችና በግዳጅ ማፈናቀል እንዲሁም ከዛ በኋላ የተፈጸሙ የበቀል ጥቃቶች የአማራ ልዩ ኃይሎች ሚሊሻና ፋኖ ቡድኖች የትግራይ ተወላጆች ላይ ያደረሱት ህገወጥ መፈናቀል በአጠቃላይ ሪፖርት ላይ የተካተቱት የመብት ጥሰቶች ኮሚሽኑ በግሉ እንዲሁም ከተባበሩት መንግስታት ድርጅት የሰብአዊ መብት ጉባኤ ጋር በጋራ ካወጧቸው ግኝቶች ጋር የሚመሳሰል ነው ብለዋል። ምክትል ኮሚሽነሩ አክለው ተጨማሪ ማፈናቀሎች እንዳይፈጸሙ እርምጃዎች እንዲወሰዱና ከአካባቢያቸው በጉልበት የተፈናቀሉ ሰዎች በፈቃደኝነት መመለስ የሚችሉበት ሁኔታ እንዲፈጠር እንዲሁም የወልቃይትና ጠገዴ የኖረ የመሬት ግጭት ቋሚ መፍትሄ እንዲያገኝ በሚል በጥምር ሪፖርቱ ላይ የተሰጠው ምክረ ሐሳብ ተፈጻሚ እንዲሆንም ጠይቀዋል። የሰብአዊ መብት ተቋማቱ ላወጡት ሪፖርት ማምሻውን ምላሽ የሰጠው የኢትዮጵያ መንግስት በበኩሉ በሪፖርቱ የተዘረዘሩትን የዘር ማጽዳት፣ የጦር ወንጀሎችና በሰብአዊነት ላይ የተፈጸሙ ወንጀሎች በጥልቀት እንደሚመረምረው አስታውቋል። ሪፖርቱ በቅርቡ በሀገሪቱ የተፈጸሙ ፖለቲካዊ ለውጦችን፣ የሰላምና ጸጥታ ሁኔታ እንዲሁም የውስጥ ወሰን ጉዳዮችን እንደሚዳስስ መመልከቱን የገለጸው የመንግስት መግለጫ የሰብአዊ መብት ጥሰት ያደረሱትንና የሰብአዊነት ህግጋትን የጣሱትን ተጠያቂ እንደሚያደርግ ለዚህም ግብረ ኃይል አቋቁሞ እየሰራ መሆኑን ገልጿል። ሆኖም በሕገ መንግስቱ መታየት ባለባቸው የውስጥ ወሰን ጉዳዮች ዙሪያ ጣልቃ መግባት ተገቢ አለመሆኑን ያሰመረበት የኢትዮጵያ መግለጫ ይህ ሪፖርት ለፖለቲካ ዓላማ መጠቀሚያ እንዲሆን ያደርጋዋል ሲል አስተያየቱን ሰጥቷል። የተዘረዘሩት ጥቃቶች ለአንድ ወገን ያደሉ መሆናቸው ጥላቻን የሚያባብስና እርቅ ለማምጣት የሚደረገውን ጥረት አስቸጋሪ እንደሚያደርገውም ጨምሮ አስታውቋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለዘገባው አመሰግናለሁ። አድማጮች አሁን ከኢትዮጵያ ጉዳዮች ወደ ምዕራብ አፍሪካ የሚወስደን ድረስ ነው። ተከታዩ ማሊ ውስጥ በመንግስት ወታደሮችና በተጠርጣሪ ሩሲያውያን ቅጥር ወታደሮች እጅ በመቶዎች የሚቆጠሩ ሰላማዊ ሰዎች ተፈጽመዋል በተባለ ግድያ ዙሪያ በነጻ አካል ምርመራ እንዲከፈት ነው የተጠየቀው። ጥያቄውን ያቀረቡት ሂዩማን ራይትስ ዋችና የማሊ ብሔራዊ የሰብአዊ መብቶች ኮሚሽን ናቸው። ሙራ በመትባለው መንደር ግድያ ተፈጽመዋል የሚሉ ሪፖርቶች መውጣታቸውን ተከትሎ ወታደራዊ መንግስት ኃይሎቼ ሽብርተኞች ሲል በገለጻቸው 200 ሰዎች ወይም 203 ተቀላላ ቁጥራቸው የሚደርሱ ኃይሎቹ እንደተገደሉ ተናግሯል። ማኞች ደግሞ የሚሉት የዚያን ተቃራኒ ነው። የማሊ ጦር ኃይል ቢያስተባብልም ማኞች ከሰጡት መንግስቱ ከሩሲያውያን ቅጥር ተዋጊዎች ጋር እንደሚሰራ በግልጽ የሚያሳይ ማስረጃ ተገኝቷል ነው ያሉት። ከዋና ከተማዋ ከባማኮ የተጠናቀረውን የአሜሪካ ድምጽ ዘገባ ቆንጅታየ እንደሚከተለው ታቀርባለች።
በመዲናዋ ባማኮ በሚገኝ አንድ ፎቅ ቤት 15 የሚሆኑ ወንዶች በፉላኒ ቋንቋ ቀስ ብለው ይንሾካሾካሉ። የማሊ የጦር ሰራዊትና የሩሲያ ቅጥር ወታደሮች በቅርቡ ሰዎች ገለዋል እየተባለ ከተወራባት ሞራ ከተባለችው መንደር ነው ከቀትር በኋላ የገቡት። ለአንድ የሰብአዊ መብት ድርጅት የማኝነት ቃል ሊሰጡ እንደመጡ ገልጸዋል። ምድር ቤቱ ባለው የእንግዳ መቀበያ ክፍል ቁጭ ያለው አንደኛው ሰው ግድያው እንዴት እንደተጀመረ ይናገራል። በሁለት መጋቢት 27 ሄሊኮፕተሮች መጡና ባገኙት ሰው ሁሉ ላይ መተኮስ ጀመሩ። ፈረንሳይኛም ይሁን እንግሊዝኛ የማይናገሩ ነጮች ወታደሮች ከሄሊኮፕተሮቹ ወረዱ። ጥቂት የማሊ ወታደሮችም ነበሩባቸው። ነዋሪዎቹን ወንድ ወንዱን በቡድን በቡድን መከፋፈል ጀመሩ አለ። ለአምስት ቀናት የመንደሩ ነዋሪዎች ከሌላ መንደር ለገበያ የመጡትም ጭምር በማሊ ወታደሮችና በባዕዳን ወታደሮች እየተጠበቁ መሬት ላይ ተኮልኩለው ቆዩና እርሸናው ተጀመረ አለ። የሙራ መንደርና የአካባቢዋ ነዋሪዎች የሚበዙት በመላዋ ምዕራብ አፍሪካ የሚኖረው አርብቶ አደር ብሔረሰብ ፉላኒዎች ናቸው። የማሊን መንግስት በጸረ ሽብርተኛ ዘመቻው እኛን ያላግባብ ኢላማ ያደርገናል ብለው ሲያማርሩ ቆይተዋል። አንደኛው የአይነ መስክር ሲናገር እንዲህ ብሏል።
ኢዲን ውሊ አምባምባራ ውሊ ወንሰኪ ከመሰበዲ ሰበዲ ከሊያፍቷ ኢሶሊ አንኳር እንኖትር ውሊ
በባምባራ ቋንቋ ውሊ አሉን ተነስ ማለት መሆኑን እናውቃለን። ሌላው ጋር ደግሞ ሄዱና ውሊ በል ተነስ አሉት። 12 ወይም 15 የሚሆኑትን አስነስተው አሰለፏቸውና ወሰዷቸው። እዚያው ጋር 100 ሜትር ቢሆን ነው እጆቻችሁን ራሳችሁ ላይ አድርጋችሁ ተንበርከቁ አሏቸው። አስቀድመው ጉድጓድ ቆፍረዋል። ከዚያ ሁሉም ሰው ልጆችም ጭምር እያዩ ገደሏቸው።
የማሊን መንግስት ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር ቁርኝት አለው ከሚባለው ቫግነር ከተባለው የግል ወታደራዊ ኩባንያ ቅጥር ተዋጊዎች ጋር ይሰራል ብለው በርካታ መንግስታት ናቸው የሚወነጅሉት። የምሰራው ከሩሲያውያን አሰልጣኞች ጋር ብቻ ነው በማለት የማሊ መንግስት ያስተባብላል። ባማኮ የሚገኘው የሩሲያ ኤምባሲም ፕሬዝዳንቱ ፑቲንም ማሊ ውስጥ መደበኛ ወታደር የለንም ብለው አስተባብለዋል። ይሁንና ፑቲን በቅርቡ በአንድ ጋዜጣዊ ጉባኤ ላይ ማሊ ከሩሲያዊ የግል ወታደራዊ ኩባንያ ጋር መስራት መብቷ ነው ማለታቸው አይዘነጋም። Human Rights Watch ሙራ ውስጥ የተፈጸመውን በሚመለከት ከ200 በላይ ሰላማዊ ሰዎች መገደላቸውን የሚገልጽ ሪፖርት ትናንት አውጥቷል። የሰብአዊ መብት ድርጅቱ የምዕራብ አፍሪካ ዳይሬክተር ኮሪን ዳፍካ ድርጅታቸው በተጠቀሱት በአምስቱ ቀናት ሙራ ውስጥ የነበሩ 19 ሰዎችን የምስክርነት ቃል ተቀብሏል ብለዋል።
ሰዎች በዚህ መንገድ ከተገደሉ ማለት ተጠርጣሪዎችም ይሆኑ ሲቪሎች በተያዙበት ከተረሸኑ ያ የማሊንም ህግ ዓለም አቀፍ ህግንም የጣሰ ድርጊት ነው።
የማሊ መንግስታዊው ብሔራዊ የሰብአዊ መብት ኮሚሽንም ምርመራ እንዲካሄድ ጠይቋል። የኮሚሽኑ ፕሬዝዳንት አጊቡ ቡዋሬ ብዙ ጊዜ በመንግስት አድራጎቶች ዙሪያ የሚካሄድ ምርመራ ውጤት ስለማያመጣ ነጻና ተአማኒ ምርመራ ማካሄድ ያስፈልጋል ብለዋል። ኮሚሽኑ ቫግነር ግሩፕ ማሊ ውስጥ እንደሚንቀሳቀስ ተጨባጭ ማረጋገጫ አላገኘም ቢሆንም እንዲህ ያለውን ግንኙነት እንቃወማለን ሲሉም አስከትለው ተናግረዋል።
Nous savons que ce sont des structures qui ne respectent pas les droits de l'homme.
ሰባዊ መብቶችን የሚያከብሩ ድርጅቶች እንዳልሆኑ እናውቃለን። እንዲህ ባሉ የግል ወታደራዊ ድርጅቶች የሚፈጸም ጣልቃ ገብነትን የምንፈራው በዚህ ምክንያት ነው።
የማሊ የጦር ሰራዊት ባለፈው ሳምንት ባወጣው መግለጫ ሞራ ላይ በአየርና በየብስ እርምጃ ወስደን 203 ሽብርተኞችን ገድለናል ብለዋል። ትናንት ባወጣው ሌላ መግለጫም ሰራዊታችን በሲቪሎች ላይ ጥቃት አድርሷል የሚለው መሰረተ ቢስ ውንጀላ ነው ብለዋል። ቪኦኤ በስልክ ያገኛቸው የጦር ሰራዊቱ ቃል አቀባይ አስተያየት ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ሬዲዮ ፍራንስ ኢንተርናሽናል ዲያባሊ በሚባለው አካባቢ በሚኖሩ ፉላኒዎችም ላይ የጦር ሰራዊቱ የሰብአዊ መብት ጥቃት አድርሷል የሚል ዘገባ ካስተላለፈ በኋላ የማሊ መንግስት የአርኤፍአይንና የፍራንስ ኢንተርናሽናልን ስርጭቶች ዘግቷል።
ቆንጅታየን ለዘገባው አመሰግናለሁ። አድማጮች እዚህ ጋር የፕሮግራም ማሳሰቢያ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይ እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
አመሰግናለሁ ሀብታሙ። አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የሚተላለፈውን የረቡዕ የዕለተ ምሽት ረቡዕ መጋቢት 28 2014 ዓ.ም ዝግጅታችንን ነው። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:32 ያመለክታል። ወደ ቀዳሚው የሁለተኛው አጋማሽ ዝግጅት ነው የምናልፈው። ሴቶችና ቤተሰብ በዛሬው ሴቶችና ቤተሰብ ዝግጅታችን በጥቂት ሴት በጎ ፈቃደኞች ተመስርቶ ዛሬ በሺዎች የሚቆጠሩ አቅመ ደካሞችን ስለሚመግብ የበጎ አድራጎት ድርጅት ነው የምንመለከተው። ከ2800 በላይ አቅመ ደካሞችን በቋሚነት የሚመግበው ይህ ባቡል ኸይር በመባል የሚታወቅ ድርጅት ሌሎች በርካታ ተግባራትንም ያከናውናል። ኬኔዲ አባተ የድርጅቱን መስራችና ተገልጋዮች አነጋግሮ ተከታዩን አቀናብሯል።
በበርካታ ማህበራዊ ቀውሶች በመፈተን ላይ በመትገኘው ኢትዮጵያ ያቅማቸውን ለማበርከት ከመታትሩ ሀገር በቀል የበጎ አድራጎት ሰብአዊ ድርጅቶች አንዱ ነው። የበጎ ስራ በር የሚል ትርጓሜ ያለው ባቡል ኸይር ከሁለት አመታት በፊት በ16 በጎ ፈቃደኛ ሴቶች የተቋቋመው ባቡል ኸይር አሁን ላይ ከ2800 በላይ አቅመ ደካሞችን በየቀኑ ይመግባል። ጓደኞቿንና ቤተሰቧን አስተባብራ ድርጅቱን የመሰረተችው ወይዘሮ ሃናን መሐሙድ ለሐሳቡ መነሻ የሆናትን አጋጣሚ እንዲታስታውሳለች።
ባቡል ኸይር የተመሰረተው በሁለት ልጆች ምክንያት ነው። ሲሆነበት ገብተው ከበጣም ከብዙ ወንዶች ጋር ሲመገቡ አይቼ ነው ማለት ነው። ሴቶች ናቸው። ምናልባት
በዚህ መልክ በጥቂት ሴቶች የተመሰረተው ባቡል ኸይር ዛሬ የብዙ ምስኪኖች መጠጊያና ገመናቸውን የሚሸፍን ድርጅት ሆኗል። የክርስትናም ይሁን የእስልምና እምነት ተከታዮች እንደየእምነታቸው የሚስተናገዱበት የበጎ አድራጎት ድርጅቱ ሌሎች ተግባራትንም ያከናውናል።
በዋነኝነት መሰረው መገባ ነው። ሌላው ደግሞ የንጽህና መጠበቂያን ሰጣለን። ልብስ እንዳየው የልብስ ስፌት እናሰለጥናለን። የኩኪስ፣ የዳቦ ቆሎ፣ የጫማ ስራ ወጣቶችንም ያካባቢ ሰዎችንም እናሰለጥናለን። በልብስ ስፌት የመጀመሪያ ዙር ተመርቀዋል። ስራ ሁሉም ስራ ገብተዋል። ኢቭን የደም ልገሳም በየሶስት ወሩን ሰጣለን። የእናቶች ቤት ከፈረሰባቸው ቤት ይሰራላቸዋል። የህክምና ወጪኛ ላይ ነው። ሀገራዊ ጉዳይ ሲመጣ ለምሳሌ የተፈናቀሉ ሰዎች ላይ በማህበራዊ ሚዲያ አስተባብረን እንነግሳለን። ሄደን ደሴ፣ አፋር፣ አማራ ክልል ተለያየ ቦታ እንሄዳለን። ይሄን ብቻ ደግሞ አይደለም ሁለት መንሰራው ኢቭን ባልና ሚስት እናስታርቃለን። አሁን 44 ቀን የባለ ጉዳይ ቀን ብለናል። ነው
ወይዘሮ ፈራሻን ቻው ከባቡል ኸይር ተገልጋዮች መካከል አንዷ ናቸው።
ከቻይ በጋራ 15 መድኃኒት ተጠቀሙ ግን ድጋፍ ማግኘት ያላቀም በመድኃኒት ተጠቃጠልኩ ነው ያለው። ቀበሌ ሚዲያ እናገራለሁ። ራብ የገደለኝ ነው። አራት ልጆች አሉኝ። የቴሊስ ጋር 5 ከኔ ጋር 6 ቤተሰብ ነው። በፊት ሶቪየት ልብስ አጥቤ እንጀራ ጋግሬ ጎረቤቱ ቢያቀ እና እዚህ ድርጅት ከገባው ጀምሬ በጣም አመሰግናለሁ። አልተራብኩም። መድኃኒቴን በስራ ስራቶ ሲጄ ራብ ሳይነካኝ ሲጄ አባት እናት ያልቻለው ነው ይሄ ድርጅት የቻለኝ። ሳሙናው አይቀር፣ ቅባቱ አይቀር፣ ምግቡ አይቀር፣ ባዝሊኑ አይቀር።
ሌሎች የድርጅቱ ተገልጋዮች አስተያየታቸውን ሰጥተውናል።
ገብሮች መለሰ ባላለሁ። መጀመሪያ የነበረው ውትድርና ውስጥ ነበር። ከዛ ወጥቼ ቤት አካባቢ ሲኖር እኔ ራሴ በምግብ ሆነ ማራዝ አለመቻሌ ሲያውቅ መጥቼ ተመዘገብኩኝ። እንደው እናትና አባትን ያህል ነው እኔ ውስጥ የሚስተናግዱት የሚያስተናግዱት።
ኑሪ ታወል ይባላል። ከየሰው ቤት ክርስቲያን አለ ሙስሊም አለ። ድርቆሽ እየለመንኩ ነበር የምበለው። እየራበኝ አንዳንድ ለልጆች አንድ ድርቆሽ አፈርፍሬ በውሃም ሆነ በውሃና በጭ አፈርፍሬ ሰጥቼ እኔ ጾሜ ናድር ነበር። የሚማሩ ልጆች ስላሉ አሁን ያን ድርቆሽም ከሰው ቤት መለመኑንም ትቼ ያው እዚህ እየተጠቀምኩ ነው። አላህ በረከት ያርጋቸው።
በአሁኑ ወቅት 57 ተቀጣሪ ሰራተኞች ባሉት በዚህ የበጎ አድራጎት ድርጅት ብዙዎች በበጎ ፈቃድም ያገለግላሉ። አሁን ላይ ከረመዳን ጾም ጋር ተያይዞ የሥራ ጫናዎች የሚበዙበት ድርጅቱ ከቋሚ ተገልጋዮቹ ባለፈ በተለያዩ ምክንያቶች ከተለያዩ የኢትዮጵያ አካባቢዎች የተፈናቀሉ ዜጎችን ማስተናገዱ ጫናውን ይበልጥ እንዳበረታበት የምትገልጸው የድርጅቱ መስራችና ዳይሬክተር ወይዘሮ ሃናን በየዕለቱ ከሚያጋጥሙት ክስተቶች የታዘበችውንና ስጋቷንም አውግታናለች።
ሁለት ወጣቶች በቀላሉ ምነግርህ ከትላንት ወዲያ መጣው ነው ሃናንዬ ቤት ተከራይተን ነው ምንኖረው አሉኝ። 3000 ብር ነው ምንከፍለው። አሁን ግን አቃተን፣ ምግብ አቃተን። በቃ አንቺ ጋር እንኳን እንመጣለን አላልንም ግን በቃ አቃተን። ሲዘይት እንኳን ቢያንስ ስጡን ብለው ነው የጠየቁት። ወጣቶች ናቸው። በጣም ያዘንኩት። ሶ ወዴት ነው እየሄድን ያለ ነው? አሁን የባቡል ኸይር ጉዳይ ስታየው ወጪው ምኑ ያሳስባል። ግን ከዛ የበለጠ የሚያሳስበው ግን ፍልሰቱ ነው። በየቀኑ ጎዳና የሚወጣው ሰው ያሳስባል። ማህበራዊ ቀውሱ በጣም ያሳስባል ከምነግርህ በላይ። እንግዲህ መንግስት ሰራተኛ ሆኖ መጥቶ ልብስ ራሱ ከገዛው ስንት ጊዜ ነው? ሸሚዜ በቃ ተቆራርጧል ብሎ ሸሚዝ ይጠይቃል። እኛም ያውን ተለምዷል። ቆንጆ ቆንጆ ነገር ያልተነካካ ሲመጣ ለነሱ ነው የሚቀመጠው። ግን ብቻ ከባድ ነው። ይሄ ነው ብዬ መግለጽ ባልችልም ሁላችንም ብንተዛዘንና ወይ መንግስት ተጨማሪ ደሞዝ ቢያረግ ለመንግስት ሰራተኞች ወይ ደግሞ ኢኮኖሚውን ይሄ ወደ ላይ ወጣው ነገር ለመቀነስ መንግስት ጥረት ቢያረግ ጥሩ ነው።
ድርጅቱ እስካሁን የተለያዩ በጎ አድራጊ ግለሰቦች በሚያደርጉት ድጋፍ መቀጠሉን የምትገልጸው ወይዘሮ ሃናን ማህሙድ ካለው ፍላጎት አንጻር ድጋፉ በቂ እንዳልሆነ በመጥቀስ መንግስትን ጨምሮ ሁሉም ማህበራዊ ኃላፊነቱን እንዲወጣ ጥሪ አቅርባለች።
እዚህ ቤት ያልመጣ ሚኒስቴር የለም ወላሂ። ከፕራይም ሚኒስተር ዶክተር አብይ ጀምሮ ወይዘሮ አዳነች አቤቤ፣ የመንገድ ትራንስፖርት ሚኒስቴር፣ የፖለቲካ ፓርቲ ድርጅቶች እና ብዙ ሰዎች ናቸው የሚመጡት። ግን እንዳየሁ ነው ከፎቶ ያለፈ ምንም ነገር የለም ወላሂ። የተወሰነ አቅም ያለው ሰው መጥቶ ለአንድ ሰው የወር ቢከፍል፣ ወንድምህ ተርቦ ጎረቤትህ ተርቦ አንተ ጠግበ ብታደር ትርፉ በላ ነው የሚሆነው። ግዴታ ደግሞ ባቡል ኬር ላይ ይምጣ አይደለም፣ ጎረቤታችንን እንጠይቅ። እንደው ማክሲመም መጎብኘት የማይችል አቅም ያለው ሰው አካውንታችን አለ፣ በአካውንታችን ሊረዳን ይችላል፣ እቃ ሊልክልን ይችላል። እኛው በካይንድ ነው እናስተባብረው ሞር ማለት ነው። ስለዚህ እንደው ባለሀብቶች በምግብ ይተባበሩ፣ ስለ መሬት ጉዳይ የሚመለከታቸው ሰዎች እና መሬት በቃ ግዴታ ነው። እነት ሰው መንገድ ላይ የተንከራተተ ነው፣ መኪና ሊገጭ ይችላል። ቢያንስ ይሄን ቢተባበሩ፣ ዞሮ ዞሮ መሬቱ የመንግስት ነው፣ ለኛ የሚቀረው ነገር አይደለም፣ ለዚህ ሁሉ ማህበረሰብ ነው የሚሰጠው። ስለዚህ ትኩረት ቢሰጡት ለከንቲባዋ ነው መልእክቴን ማስተላልፈው።
በሴቶች ተመስርቶ በሴቶች ብቻ የሚመራውና ውስን ድጋፎችን ከሚሰጡ ጥቂት ወንዶች ባለፈ አብዛኛው ስራውም በሴቶች የሚከናወነው ባቡል ኸይር አሁን ደግሞ ሴቶች በተለያዩ ሙያዎች የሚሰለጥኑበትን ማዕከል ስራ ለማስጀመር ዝግጅቶች እንደተጠናቀቁ ወይዘሮ ሃናን ተናግራለች። በርካታ ሴቶችን ያስተናግዳል የተባለው ማዕከሉ ከጥቂት ቀናት በኋላ ስራ እንደሚጀምርም ነው የገለጸችው። አንዲትም እናት በስራና በምግብ እጦት ጎዳና መታየት የለባትም። የባቡል ኸይር በጎ አድራጎት ድርጅት የ10 አመት እቅድ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለግሩም ዝግጅቱ፣ ወይዘሮ ሃናን ሙሐመድንና አጋሮቻቸውን ደግሞ አርአያነት ላለው ስራቸው እናመሰግናለን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የምሽቱን ዝግጅታችንን ነው። ተከታዩ ኢትዮጵያውያን በአሜሪካ ነው። ታዲያ የበጎ አድራጎት ሌላ ስራ ነው በምሳሌነት የሚያሳየን። ባለፈው ወር ነው በዛ በእለቱ በተከበረው የዓለም የውሃ ቀን በኢትዮጵያ የተባበሩት መንግስታት ድርጅት ባወጣው መግለጫ ህጻናትና ቤተሰቦቻቸው በእንግሊዘኛው አጽህሮት ዋሽ የሚባለው የተቀናጀ የውሃ የጽዳትና ንጽህና አገልግሎት ባሉበት ቦታ እንዲያገኙ ብርቱ ጥረት እያደረገ መሆኑን የገለጸው። ሆኖም 89 ሚሊዮን ማለትም ከጠቅላላው ህዝቧ ከሶስት አራተኛ የሚበልጠው የንጹህ አቅርቦት ተደራሽ ባለመሆኑ ችግሩ ግዙፍ እንደሆነ አመልክቷል። የውሃ አቅርቦት ችግር አብዝቶ የሚጎዳው ደግሞ ሴቶችና ልጃገረዶችን በመሆኑ ችግሩን ለመቅረፍ የሚንቀሳቀስ እዚህ ዩናይትድ ስቴትስ ቴክሳስ ክፍለ ግዛት ውስጥ የሚኖሩ ኢትዮጵያውያን ተመስርቶ የሚሰራ ስትሪም ኦፍ ሆፕ የተባለ ግብረሰናይ ድርጅት መስራች አንዱ አቶ እስክንድር ታምራት ናቸው። ቆንጂት ታየ ለምሽቱ ኢትዮጵያውያን በአሜሪካ አነጋግራቸዋለች።
ልጆች ንጹህ ውሃና መሰረታዊ የመጸዳጃ አገልግሎት ሲያገኙ፣ ጥሩ የንጽህና አጠባበቅ ሲማሩ ጤናማ ሆነው ያድጋሉ። ያ በሌለበት ደግሞ ይላል ዩኒሴፍ፣ ለህይወታቸው አስጊ ለሆኑ በሽታዎች ይጋለጣሉ። በድርቅ በተጠቁ አካባቢዎች ደግሞ ልጆች ለቤተሰብም ለቤት እንስሳትም የሚሆን ውሃ ፍለጋ ረጅም ርቀት መጓዝ ስለሚኖርባቸው ከትምህርት ገበታ ይፈናቀላሉ። ከትምህርት ቤት ውጪ ሲሆኑ ደግሞ ለብዝበዛ ብቻ ሳይሆን ለሌሎችም የተለያዩ አደጋዎች ይጋለጣሉ ብሏል ዩኒሴፍ። ይህንን ችግር ለመቅረፍ ከአጋሮቹ ጋር ሆኖ ያከናወናቸውን ስራዎችም ዘርዝሯል። ስትሪም ኦፍ ሆፕ የንጹህ ውሃ ችግር ቆርቆሯቸው የበኩላችንን እናድርግ ብለው በተነሱ ሁለት የዩናይትድ ስቴትስ ቴክሳስ ክፍለ ሀገር ነዋሪ ኢትዮጵያውያን የተቋቋመ ግብረሰናይ ድርጅት ነው። የተስፋ ምንጭ እንደ አውሮፓውያን አቆጣጠር በ2011 የዛሬ 11 ዓመት መሆኑ ነው የተመሰረተ ተቋም ነው። ከመስራቾቹ አንዱ የሆኑትን አቶ እስክንድር ታምራትን ከሂውስተን ቴክሳስ በስልክ አግኝቻቸዋለሁ።
እሺ፣ በመጀመሪያ በጣም አመሰግናለሁ ይሄን ድል ለስትሪም ኦፍ መሰጣቱ በጣም ደስ ብሎኛል። የድርጅታችን የተቋቋመው መጀመሪያ በአንድ ሰው ነው፣ አቶ ዘገቃ የሚባል ዳላስ ያለው ወንድማችን ኢትዮጵያ ሄዶ ነበረ የውሃ ለማስቆፈር የእግር ኳስ ፌዴሬሽኑ ልኮት እዛ ሄዶ የተመለከተው ሁኔታ በጣም የዘገነነው እና ያለውን ችግር በጣም ተመልክቶ ሲመለስ ለመርዳት ምን ማድረግ አለብኝ ብሎ ከኔ ጋር መጥቶ አነጋገረኝ እና አመት አንድ ውሃ ጉድጓድ እንኳን የምናስቆፍር ኢትዮጵያ ትልቅ እርዳታ ይሆናል ባየሁት ስቃይና ችግር በሚል እኔን አነጋገረኝ። ከዛ ሁለታችን ደግሞ ሌሎች ወንድሞቻችንና እህቶቻችንን አዘጋጅተን አንድ ሰባት ሆነን ይህን ድርጅት አቋቋምነው።
ምን ያህል ማህበረሰቦችን ለመድረስ ወይም ምን ያህል የውሃ ጉድጓዶችን ለመቆፈር ችላችኋል?
ጀመርነው ሳንመዘገብ እንደ ትርፍ አልባ ኖን ፕሮፊት ድርጅት በ2010 ነበር። ያን ጊዜ ሁለት ጉድጓድ አስቆፍረናል በዳውሮ ዞን በሚባል። ከዛ በኋላ ግን ከ2010 እስከ 2014 ብዙም ስራዎችን አልሰራንም ነበር፣ ገንዘቡም የለንም ነበር። ከዛ በኋላ ግን ከዛ ጀምረን እስካሁን እስካለንበት ወደ 28 ፕሮጀክቶች፣ ግማሹ ጉድጓድ ውሃ ማስቆፈር ነው፣ ግማሹ ምንጭን መገንባትና ማፍለቅ ነው፣ ሌላው ደግሞ ከምንጭ ወስዶ ወደ 4-5 ኪሎ ሜትር ርቀት ካለው ቦታ አምጥቶ ለህዝቡ ማቅረብ ነው። ይህን አድርገን ወደ 28 ፕሮጀክቶች ሰርተናል።
በዚህ ስራችሁ እንግዲህ ከድረገጻችሁ ላይ እንዳየሁት በደረሳችሁባቸው ማህበረሰቦች ውስጥ በቤተሰቦች ህይወት በተለይም የውሃ ችግር ሴቶች ልጆችን ከትምህርት ገበታ የሚያስተጓጉልና ለተለያዩ አደጋዎች የሚያጋልጥ ከመሆኑ አኳያ ችግሩን ለመቅረፍ ያበረከታችሁት አስተዋጽኦ ያስገኘውን ውጤት እንዴት ይገልጹታል? አቶ እስክንድር፣ ምን ያህል እርካታ አግኝታችኋል በእናንተ ባከናወናችሁት ስራ ውጤት?
በጣም ጥሩ ጥያቄ ነው። ዋና እንደውም ኮሩ መሰረቱ ይሄ ነው። እናቶችና ህጻናቶች በተለይ ሴቶች ልጆች የሚያዩት ስቃይ ከባድ ነው እና ይሄንንም የመጀመሪያውን ጉድጓድ አስቆፍረን ቪዲዮ ሲመጣ ስናይ ሁላችንም እውነቱን ለመናገር አልቅሰን ነበር። ቤት ያለው ደስታና ሲናገሩ ደግሞ የነበራቸው ችግር ውሃን እንደ መጠጥ ብቻ አይደለም የሚያዩት፣ ውሃን እንደ ህይወት ነው የሚያዩት፣ እንደ ሁሉ ሰውነታቸው ነው የሚያዩት። ይህ ደግሞ በተለይ ከባድ የሚሆነው በወጣቶች በህፃናት ሴቶችና በእናቶች ነው። እናቶች ጠዋት የወጡ ኩለቀን ነው የሚመለሱት፣ እንዲያውም አንዳንዱ እስከ ማታ እዛ ይቆያል። በዚህ ላይ የወገባቸው ቤት መጥተው መስራታቸው፣ ሴቶቹ በዛ እድሜያቸው ከባድ ሸክም እየተሸከሙ እየሄዱ ትምህርት መማር አይችሉም። ይሄ በወሬ ሰምተነዋል፣ እኔ በህይወትም አይቼዋለሁ። ግን ይሄ ነገር ውሃው ከመጣላቸው በኋላ የሚናገሩት ከአንደበታቸው የሚወጣው በአንድ ጎን ደስታው፣ ሁለተኛ ደግሞ ስቃዩ ከበስተኋላቸው መሆኑን ሲገልጹ በጣም በጣም ልብ የሚነካ ነው እና እሱ ነው በይበልጥ እያደፋፈርን በይበልጥ ሞራል እየሰጠን ይሄድ ነው እና ድረገጻችን ላይ የሚያቀርብናት አንድ እህታችን አለች። በልጅነቷ ውሃ ጉድጓድ ውሃ እየሄደች እያወጣች ወይም ደግሞ ከወንዝ እየሄደች ነበር የምትመላለሰው። ግን አካባቢዋ ውሃውን ወደ እነሱ ሰፈር አምጥተን ውሃ እንዲያገኙ ስናደርግ ከልጅነቷ ጀምሮ የምትሰራው ስራ ነበር እና አሁን ውሃው ሲመጣ ንጹህ ውሃ ማግኘት ብቻ ሳይሆን አንደኛ ከባዱ ችግር ስለተቃለለላት ጊዜ ስለነበራት እንዲያውም ትንሽ መሬት ከመንግስት ተቀብላ የውሃውን ፍሳሽ ወደ እሷ መሬት እንዲመጣ እዛው አካባቢ እንዲመጣ አድርጋ አትክልቶች በማፍራት ያንን አትክልት ለቤቷም ለምግብ አድርጋ ከዛ ደግሞ አልፎ ለንግድ እንዲቀርብ አድርጋ ትልቅ ጥቅም አግኝታለች። ህጻናቶች ትምህርት ቤት መሄድ የማይችሉ ትምህርት ቤት መሄድ እንደሚችሉ ሲናገሩ ወይም ደግሞ ትምህርት ቤት የሚሄዱት ብዙ ጊዜ በሰዓቱ እንደማይደርሱና ከ30 ደቂቃ እስከ 1 ሰዓት ዘግይተው እንደሚመጡ የሚናገሩበት ብዙ በቪዲዮ የተቀረጹ አሉ። ግን ይህንን ውሃ ሲያገኙ ምን ያህል እሱ ችግር እንደተቀረሰላቸው እና ምን ያህል በህይወታቸው ላይ ለውጥ እንዳመጡ ህጻናቶቹ ሁሉ የሚናገሩበት ሁኔታ ነው ያለው።
ማህበረሰቦችን ከጅምሩ አንስቶ ተሳትፎ እንዲኖራቸው እንደምታደርጉ ነው ከድረገጻችሁ ያነበብኩት። እስቲ ስለሱ ገፋ አድርገው ያጫውቱኝ።
ይህንን ነገር የምናደርገው እዛ ካሉ ድርጅቶች ጋር በመስራት አሁን ሰርቪውን የሚያደርጉ የት በጣም የውሃ ትረት ያለበት ዘይት እንደሆነ የሚነግሩን የተለያዩ ድርጅቶች ጋር ሰርተናል። አሁን በብዛት የምንሰራው ድሮፕ ኦፍ ዋተር በሚባል በወጣቶች የሚመራ ጥሩ ድርጅት ነው። ያለን ከነሱ ጋር አሁን ዋሽ ፕሮግራም ይባላል፣ ዋተር ሳኒቴሽን እና ሃይጂን የሚለው እሱን የተከተለ እሱን መሮ የተከተለ አሰራር ነው እኛ የምንጠቀመው። ማለትም የጤና ትምህርት መሰጠት አለበት፣ ሳኒቴሽን ወይም ንጽዳት
የንጽህና
መደረግ ያለ ትምህርት መሰጠት አለበት። ከዛም አልፎ ደግሞ ይሄንን ነገር በደንብ እንዲጠብቁ ኮሚቴ መቋቋም አለበት። ተቻለ 50% ሴቶች እንዲሳተፉበት መደረግ አለበት። እነዚህ ሁሉ ተካሄደው ነው ወይም ደግሞ አንዳንዴ ገንዘብም ያዋጣሉ። ኮሚቴው ያንን ያካሄዳል። አንዳንድ ቦታ እንዲያውም ዘበኛም አላቸው። ይህ እንግዲህ ሳኒቴሽኑና የዚህ ሃይጂን ፕሮግራሙ ውሃ ብቻ መጠጣት ሳይሆን ሽንት ቤት ሲሄዱ ያንን ውሃ ተጠቅመው እጃቸውን እንዲታጠቡ፣ ፊታቸውን ሲነሱ ጠዋት ጠዋት እንዲታጠቡ እና ጥቅሙ ደግሞ ምን እንደሆነ የሚያስረዳ ሰፋ ያለ ፕሮግራም መጀመሪያ ይሰጣል እና በሱ አይነት ብዙዎቹ በተለይ ከኮንትራት የምናደርጋቸው ድርጅቶች እነዚህ የሚያካሄዱ መሆናቸው በሱ መንገድ ነው የምንሰራው።
ቆንጅትንና እንግዳዋን አቶ እስክንድር ታምራትን አመሰግናለሁ። አድማጮች፣ የዚህ ዝግጅት ሙሉ ክፍል በድረገጻችንና በማህበራዊ ትስስር ገጾቻችን ላይ ይኖራል። አሁን ወደ መጨረሻው ቅንብር ነው መስዳችሁ። አሜሪካና ህዝቧ ነው። አሜሪካና ህዝቦቿ ሙያቸው ያስተሳሰራቸው ሩሲያዊና የዩክሬናዊ የሙዚቃ ሰዎች ይንደረደራል። ዩክሬናዊቱን ሙዚቀኛ ቫሌሪያ ሾሌሄቫንን እና የሩሲያዊውን ሙዚቃ ኒኪታ ሞዞቭን በጓደኝነት በአገሮች መካከል የሚካሄደው ጦርነት አልገታውም ነው የሚለን። ያኮፖዝ ሉዚ ያጠናቀረውን የዚህን ሪፖርት ቆንጅት ታየናት አሁንም ይዛለን የቀረበችው ለአሜሪካና ህዝቧ እንዲያቀናብረዋለች።
ቫሌሪያ ሾሎኮቫ ዋሽንግተን ዲሲ የሚገኝ ኒው ኦርኬስትራ ኦፍ ዋሽንግተን የተባለ የሙዚቃ ቡድን አባል ነች። እንዴት ወደ ሙዚቃ ዓለም እንደገባች ወደ ኋላ ተመልሳ ስታስታውስ፣
የዘጠኝ ዓመት ልጅ ሳለሁ ነው አንድ ቀን በቃ በድግ ብዬ ቼሎ መሳሪያ ተጫዋች ነው የምሆነው ብዬ ወሰንኩ። በቃ በህይወቴ ማድረግ የምችለው ግሩም ነገር እሱ መሆኑ ታየኝ።
አሁን የ31 ዓመት ሴት የሆነችው ቫሌሪያ ዩክሬናዊት ነች። ወደ ዩናይትድ ስቴትስ የመጣችው ከ20 ዓመታት በፊት ነው። ትውልድ ሀገሯ ዩክሬን ግን ከልቧ እንዳልጠፋች ነው የምትናገረው።
There's nothing like watching your home burn down. I felt horrible for the next few days. It just shattered.
መኖሪያ ቤትህ በእሳት ሲጋይ ማየትን የመሰለ ነገር የለም። በጣም ነው ያዘንኩት። ለቀጣዮቹ ጥቂት ቀናትም በሐዘን ስብርብር ብዬ ነበር። ሁለመናን የሚሰባብር ሐዘን ነው።
አባቷና ዘመዶቿ እንዲሁም ጓደኞቿ አሁንም ዩክሬን ነው ያሉት። የሀገሬን ሁኔታ በሚያሳዩት ምስሎች በየቀኑ ነው የማለቅሰው ያለችው ቫሌሪያ፣ አንድ ቀን እንዲሁ ሐዘን ውስጥ እንዳለች አንድ ጓደኛዋ መልእክት እንደላከላት ታስታውሳለች።
He reached out to me first. It was a very genuine touching message.
እሱ ነው መጀመሪያ ያነጋገረኝ። በጣም ከልብ የመነጨ ስሜትን የሚነካ መልእክት ላከልኝ። በጣም አዝኛለሁ። ሐዘንሽ እኔንም ይሰማኛል። እኔም ከጎንሽ ነኝ አለኝ።
ኒኪታ ሞሮዞቭ ሩሲያዊ ነው። 33 ዓመቱ ነው። እሱ ደግሞ ቫዮሊን ተጫዋች ነው። ካናዳ ሞንትሪዮል ከተማ ያደገው ኒኪታ ከቫሌሪያ ጋር ብዙ ጊዜ በሙዚቃ ዝግጅቶች ላይ አብረው ተጫውተዋል። ከአስር ዓመታት በፊት በኒውዮርክ በሚገኘው ጁሊያርድ የሙዚቃ ትምህርት ቤት ሲማሩ ከተገናኙበት ጊዜ አንስተው ጓደኛሞች ናቸው።
I love playing with Nikita and playing with Nikita reminds me of the best of what music is about and it's mostly a feeling of connection.
ከኒኪታ ጋር ሙዚቃ መጫወት ወዳለሁ። እንዲያውም ከኒኪታ ጋር ሙዚቃ መጫወት የሙዚቃን ታላቅነት የሚያሳይ ነው ልል እችላለሁ። ከዚያ ሰው ጋር አንዳች ትስስር እንዳለህ ይስተማሃል።
ኒኪታም እንዲህ ይላል
I think it's really important to use discernment and to find
ነገሮችን አመዛዝኖ በማጤን የችግሩ ምንጭ ምን እንደሆነ ማወቅ ያስፈልጋል። ፑቲን ነው የሩሲያ ህዝብ አይደለም። ምክንያቱም ጦርነቱን የሚቃወሙ በርካታ ሩሲያውያን አሉ።
ታዲያ ከኒኪታ ጋር ያላት መግባባት ቫሌሪያን አሁን ባለችበት የጭንቅ ጊዜ በጣም ጠቅሟታል። ለርሷ ኒኪታ ሩሲያ መሆኑ ምንም ትርጉም የለውም።
Oh, I think it's humanity above all else. I mean, I've never seen
ከሁሉ በላይ ሰው የመሆን ጉዳይ ሆኖ ነው እኔን የሚስማኝ። እኔ ኒኪታን ሩሲያዊው ቫዮሊን ተጫዋች ብዬ አስቤው አላውቅም። ራሴንም ቢሆን ዩክሬናዊቷ ቼሎ ተጫዋች ብዬ አላውቅም። ይሄ የሁለታችንም አስተሳሰብ ይመስለኛል።
ያንዳንዷን ቀንም ማልፈው በሙዚቃ እየተረዳሁ ነው ትላለች ቫሌሪያ።
This is the only thing that takes my mind off of my grief right now.
በአሁኑ ወቅት ሀዘኔን እንድረሳ የሚያደርገኝ ሙዚቃ ብቻ ነው። ሁለት ነገሮች፣ አንዱ ከሰው ጋር መሆን፣ ሁለተኛው ደግሞ ሙዚቃን መጫወት።
ኒኪታ ሞሮዞቭም ቫሌሪያን ከምን ጊዜው የሚበልጥ አሁን በደንብ መንከባከብ እንዳለበት ይስማዋል። ይህን ደግሞ ሁሉም ሰው በአለም ዙሪያ ላሉ ዩክሬናውያን ሁሉ ማድረግ ይኖርበታል ሲልም ያሳስባል ኒኪታ።
I think you know when we go through something difficult and we're there for each other
እንደሚመስለኝ በርግጥ በችግር ወቅት አንዱ ለሌላው ሲደርስ ነው ሰዎችን የሚያስተሳስረው። ያ ትስስር ደግሞ አብሮ በከባድ ችግር ውስጥ በማለፍ በመረዳዳት የሚፈጠር በመሆኑ በጣም ጠንካራ ይሆናል። ጓደኝነቱን ያጠብቀዋል።
አዎ የነሱ ጦርነት ያልበገረው በሙዚቃ የተገነባ ጓደኝነት ነው።
አመሰግናለሁ ቆንጂት። አድማጮች ለምሽቱ የመጨረሻ ወዳደረግነው ቅንብር ነው መስታችሁ። የአፍሪካ የጤና ባለሙያዎች ኮቪድ-19 ወረርሽኝ በአፍሪካ ያደገኛ ጾችና አልኮል ተጠቃሚዎችን ቁጥር በከፍተኛ ሁኔታ እየጨመረ እንዲመጣ አድርጓል ሲሉ አስጠንቅቀዋል። ይሁን እንጂ የተባሉትን አሃዞች አስመልክቶ የመረጃ ክፍተት ቁጥሩን አስቸጋሪ አድርጎታል ነው ያሉት። መሰረቱን በደቡብ አፍሪካ ስዌቶ ያደረገው አንድ መንግስታዊ ያልሆነ ድርጅት ወጣቶች ከሱስ ነጻ ሆነው ጤንነታቸው የተጠበቀ እንዲሆን ለማድረግ እየተጣጣረ መሆኑን ይገልጻል። ከጆሃንስበርግ ሊንዳ ጊሽታብ የላከችውን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል።
የአደንዛዥና አደገኛ ጾች አጠቃቀም በተለይም አልኮል በአፍሪካ ለአመታት እየጨመረ መምጣቱን የዓለም ጤና ድርጅት ይገልጻል። የኮሮና ቫይረስ ወረርሽኝ የፈጠረው የሥራ አጥነት እንዲሁም የትምህርት ቤቶች ዝግ መሆን ሁኔታዎች እንዲባባሱ በማድረግ ችግሩን ያጎላው መሆኑን ተመልክቷል። በህፃናት ዙሪያ የሚሰራውና በደቡብ አፍሪካ ስዌቶ የሚገኘው መንግስታዊ ድርጅት በየዕለቱ በአደገኛ ሱሶች የተጠመዱ 10 የሚደርሱ ወጣቶችን እንደሚያይ ይገልጻል። የድርጅቱ ፕሮግራም ማኔጀር ሊዲያ ማትላውንጅ ኢኬንግ እንዲህ ይላሉ።
ዝግ በሆነበት የወረርሽኙ ወቅት እየወጡ ይጠጡ ነበር። አንዳንዶቹ ቤተሰቦቻቸው ስራ ስለነበሩ ቤት ውስጥ ብቻቸውን ነበሩ። በቤት ውስጥ የራሳቸውን ድግስ ወይም ፓርቲ ማዘጋጀት ጀመሩ። ራሳቸውን ከአልኮል ጋር ማስተዋወቅ በመጨረሻም በተለይ እዚያ አካባቢ ትምህርት ቤት ባሉ ተማሪዎች ዘንድ ከተለመደውና ክሪስታል ሜት ከተባለው አደንዛዥ እጽ ጋር ራሳቸውን ማስተዋወቅ ጀመሩ።
ሊዲያ በተለይ በወጣቶቹ ዘንድ ቁጥራቸው እየጨመረ የመጣውን ወጣቶች በመከታተል የሚረዱ ቢሆንም በብሔራዊ ደረጃ በአደገኛ እጾችና የአልኮል ሱሰኞችን ቁጥር የሚያሳይ መረጃ አለመኖሩን ይናገራሉ።
We normally get the statistics for COVID, you get the statistics for HIV, but we'll never have
ስለ ኮቪድም ሆነ ስለ HIV የስታቲስቲክስ መረጃዎች ይደርሱን ነበር። ስለ አደንዛዥና ተያያዥ ሱሶች ግን ምንም አይነት መረጃ ደርሶን አያውቅም። እንደሚመስለኝ እቅዱ ቢኖረን መንግስትም እቅድ ቢኖረው ከነዚህ አደገኛና አደንዛዥ እጾች ጋር የሚሰሩ ድርጅቶችን በመደገፍ ይህን ነገር ልክ HIV AIDSንና ኮቪድን እንደተዋጉት ሁሉ እንዲዋጉት ማድረግ ይቻላል።
የአደገኛ እጾችንና መጠን ያለፈውን የአልኮል ሱሰኞችን አሃዝ የሚያሳይ መረጃ የሌላት ደቡብ አፍሪካ ብቻ ሳትሆን መላው አፍሪካ መሆኑን ባለሙያዎች ይገልጻሉ። በዓለም የጤና ድርጅት የአፍሪካ አማካሪ ፍሎረንስ ቤኛን እንዲህ ይገልጹታል።
በእያንዳንዱ አገር ያለውን ትክክለኛ ቁጥር ምናልባት ላናቀው እንችላለን። እሱን አስመልክቶ ችግር እንዳለብን እናውቃለን። በዚህ ረገድ እየተሰጠ ያለው አገልግሎትም በቂ አለመሆኑንም በትክክል እናውቃለን። ብዙ ጊዜ በመንግስት ተቋማት ውስጥ ያሉት የአልኮል ነክ መከታተያ ማዕከላት ብዙም ፈንድ የላቸውም። እኔ እንደሚመስለኝ ግን አገልግሎቱን የበለጠ ለማስፋት ኢንቨስት ማድረግ ይኖርብናል።
ደረጃን አመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 31 ሜትር ባንዶች ለረቡዕ ምሽት ያዘጋጀውን የአንሳ ፕሮግራም እዚህ ላይ አበቃ። ነገ ከምሽቱ 3 ሰዓት ላይ እንመለሳለን። አስተናጋጃችሁ አሉላ ከበደ ከአቀናባሪ ኢብራሂም ኃይሉና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ እንገናኝ። ሰላም፣ ደህና እደሩ።